እግዚአብሔር ስም ብሩክ ይሁን። በዓለም ላይ በመጽሐፍ ቅዱስ ይመጣሉ ይመጣል እየተባለ የተነገረላቸው በጣም በተደጋጋሚ አንደኛ የመጀመሪያው ጌታ ኢየሱስ ነው። ነገር ግን ከጥንት ጀምሮ ደግሞ ሐሰተኛው ክርስቶስም እንደሚመጣ ተነግሯል። እና በርካታ የመጽሐፍ ቅዱስ አስተማሪዎችና ተማሪዎች ሐሰተኛው ክርስቶስና ክርስቶስን ሲያነጻጽሩ ብዙ የሆኑ ንጽጽሮችን ይወስዳሉ። ኢየሱስ ማን እንደተባለና ሐሰተኛው ክርስቶስ ማን እንደተባለ እንግዲህ ስለ ሐሰተኛው ክርስቶስ አስተምር እንዳልኳችሁ ወደፊት እናያለን። እና ጌታችን ኢየሱስ ክርስቶስ ነው ትልቁ ነገር ሪፈረንስ ፖይንታችን ሐሰተኛው ክርስቶስንም ለማወቅና ለመለየት። ክርስቶስ ኢየሱስን ማወቅ እና ክርስቲያን መሆን እንዴት እንደተያያዙ በጣም ዛሬ በልቤ ሸክም የሆነብኝ ነገር ከዚህ በፊትም በተደጋጋሚ ማስተምረው ነገር ልብ ብላችሁ እንድትጨብጡትና እንድትይዙት የጌታ ኢየሱስ ክርስቶስን ልደት ሰው የሆነበትን ምስጢርና መለኮታዊነቱን አብረን እንመለከታለን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ኢሳይያስ ምዕራፍ 9 ላይ ሁላችሁም ታቁታላችሁ የጥቅስ በቃላችንም ልንለው የሚገባ ነው። ቆመን አብረን እንደው ቃሉም ደስ ስለሚል ለጌታም ክብርን በመስጠት አብረን እናነባዋለን። እግዚአብሔር የተመሰገነ ይሁን። እና ኢሳይያስ የጌታ ኢየሱስን ልደት አስመልክቶ የሚናገረውን ገና በሩቅ ዘመን ረጅም ዘመን ከባቢሎን ምርኮ በፊት በሩቅ ጊዜ ውስጥ የጌታ ኢየሱስን መወለድ ገና ከሩቅ እንዲህ ሲል ይናገራል። ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና እስኪ በሉት ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። እንዴት ያለ ደስ የሚል ቃል ነው! አምላካችን እግዚአብሔር ኢየሱስ ክርስቶስን ጌታ ሆይ አንተ ካልገለጥክልን እኛ በታሪክ ባነበብነው ብቻ አወቅነው ልንል እንዴት ይቻለናል? እግዚአብሔር ሆይ ሐዋርያቶች እርሱን ማን እንደሆነ ከመሰከሩና ከተናገሩ በኋላ ላገለገሏቸው ሁሉ ጌታ ሆይ ኢየሱስ ክርስቶስን እንዲያውቁ ይህንንም ለማወቅ የሚያስችል የመገለጥ መንፈስ እንዲቀበሉ ይጸልዩ ነበር። ጌታ ሆይ እኛም እንለምንሃለን፣ ኢየሱስን አሳውቀን። ኢየሱስን ማወቅ ብርቅ ብቻ ሳይሆን ድንቅ ብቻ ሳይሆን የሕይወታችን ምስጢሩ ማንነታችን የምናውቅበት የኛ የመፈጠራችን ዓላማ መዳን ክርስቲያን መሆን የዘላለሙም ሕይወት ጉዳይ በርሱ እንዳለ ተረድተናል። ጌታ ሆይ አቤቱ እግዚአብሔር ሆይ ልጅህን ልናውቀው በሚገባው ልክ ጌታ ሆይ የምናውቅበትን ጸጋ ስጠን፣ አይኖቻችንን ክፈት። ይህ ጉዳይ ጌታ ሆይ በቸልተኝነት የሚያዝ እንዳይሆን አክብረን እንድንይዘው ዛሬ ቅዱሱ መንፈስህ እግዚአብሔር ሆይ ይምከረን ያስተምረን በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ማን ነው የሚለውን ስንመለከት በጣም ብዙ ነገሮችን በአይነ ህሊናችን ልናስብ እንችላለን። ብዙ ሰዎች ጌታ ኢየሱስ ክርስቶስ ማን እንደሆነ በወንጌል የተነገረውን ሲመለከቱት ወደ አንድ ሐሳብ ሁሉም ሰው አንብቦ ሊደርስ በጣም ይቸገራል። ጌታ ኢየሱስ ክርስቶስን መጽሐፍቶች እንደሚናገሩት ብቻ ሰዎች ተመልክተው ወደ አንድ ነገር ሊደርሱ ይቸገራሉ። ምክንያቱም ኢየሱስ ክርስቶስን መጽሐፍ ቢገልጠው መጽሐፉ የሚናገረውን ለመረዳት መገለጥ ያስፈልጋል። እግዚአብሔር ሰው አይኑን ካልከፈተለት ኢየሱስ ክርስቶስን የሰውን ታሪክ አንብቦ እንደሚታወቅ ሊያውቀው አይችልም። ጌታ በተወለደበት ዘመን ይኖሩ የነበሩ ፈሪሳውያኖች መጽሐፍትን በመመርመር ይተጉ የነበሩ ናቸው። ለመጽሐፍ ያላቸው እይታ እንደኛ አልነበረም። መጽሐፍትን በማወቅ የዘላለም ሕይወት ይገኛል የሚል ትልቅ ኮሚትመንት ስለነበራቸው አጠናናቸውና ለመጽሐፍት ያላቸው ፍቅር ይሄ ነው የሚባል አልነበረም። ነገር ግን ኢየሱስ በአካል በመካከላቸው ተገልጦ ግን አያውቁትም። ገና ጌታችን ከድንግል ማርያም ተወልዶ በቤተልሔም በነበረበት ጊዜ 70 ሰገል ሊሰግዱ መጥተው የት ነው የሚወለደው የሚመጣው መሲህ ተብሎ ለተጠየቀው ጥያቄ ሄሮድስ ላቀረበው ጥያቄ መልስ የሰጡት መጽሐፍትን ገልጠው ጂኦግራፊካሊ ኢየሱስ የት እንደሚወለድ ትክክለኛውን ቦታ የተናገሩት መጽሐፍ የሚያውቁ ሰዎች ናቸው። ነገር ግን ያስደንቃል። እነዚህ መጽሐፍት የሌሏቸው 70 ሰገል ከሩቅ አገር ስጦታ ይዘውለት መጥተው የሰገዱት ግን መጽሐፍ የላቸው። በጣም የሚያስገርም ነው። እግዚአብሔር የክርስቶስን ነገር ለማን ይገልጣል? የክርስቶስ ነገር እንዴት ይገለጣል? ውድ ወገኖቼ፣ አብ ከሳበው በቀር ወደ እኔ ሊመጣ ማንም አይችልም አለ ጌታ ኢየሱስ ክርስቶስ። አብ ከሳበው በቀር። ስለዚህ ጌታ ኢየሱስ ክርስቶስን የማወቅ ጸጋ ከእግዚአብሔር የሚገኝ ነው። ደቀ መዛሙርቱን ጌታ መርጧቸው ከእሱ ጋር ሲኖሩና ሲመላለሱ ሰዎች ስለ እኔ ማን ነው ይሉኛል አላቸው። ደቀ መዛሙርቱ ሰዎች ሲሉ የሰሙትን ነገር ነገሩት ለጌታ። አንዳንዶቹ ነቢይ አድርገው እንደሚያዩት፣ አንዳንዶቹ ከነቢያቶች መካከል እንዳንዱ እንደ ኤልያስም ሊያዩት እንደሚችሉ ሲናገሩ ነበር። ነገር ግን እናንተ ማን ትላላችሁ አላቸው። ሁሉም ዝም አሉ። በዚያን ጊዜ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ አለ። ወገኖቼ፣ ኢየሱስን እግዚአብሔር ልጅ ብሎ ማመን ምን ያህል ትልቅ ነገር እንደሆነ ጌታ ኢየሱስ ክርስቶስ ጴጥሮስ ይህንን ባለበት ጊዜ አንተ ጴጥሮስ ነህ፣ ይህንን የሥጋና ደም አልገለጠልህም፣ በሰማይ ያለው አባቴን የገለጠልህ አለው። አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ አለ። ጌታ ኢየሱስ ክርስቶስ ቤተ ክርስቲያኑን የሚሰራባት ዓለት አንዳንዶች ሲተረጉሙ ጴጥሮስን ነው። ጴጥሮስ ማለት ፔትሮስ ማለት ስቶን ማለት ነው፣ ሮክ ማለት ነው። እና ሮክ ማለት ስለሆነ በአንተ ላይ ቤተ ክርስቲያኔን እሰራለሁ ብሎታል ብለው ይላሉ። ወል ጴጥሮስ በዚህ ጉዳይ ላይ ጥሩ መልስ ራሱ ይሰጠናል። በአንደኛ ጴጥሮስ ምዕራፍ 2 ላይ ሲናገር ወደ ሕያው ድንጋይ እየቀረባችሁ አለ ጴጥሮስ፣ ወደ እኔ እየቀረባችሁ አለ። ወደ ሕያው ድንጋይ፣ ሕያው ድንጋይ ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ጴጥሮስ ካለው የበለጠኛ ማለት አንችልም። ጴጥሮስ ወደ እኔ ቅረቡ መሰረት አድርጎኛል ብሎ ጴጥሮስን የነካ ከጴጥሮስ የተገናኘ ቤተ ክርስቲያን የሆነ የምናውቀው የለም። ወደ ክርስቶስ የተጠጉ ግን ሕያዋን ድንጋዮች ሆኖ እንደሚሰሩ ጴጥሮስ ራሱ አስተምሯል። ስለዚህ ጴጥሮስ ምንድን ነው ይህንን ሲናገር ጌታ ኢየሱስ ቤተ ክርስቲያኔን በዚች ዓለት ላይ ሰራለሁ አለ። ይሄ ትልቅ ነገር ነው ለአገልጋዮች ለቤተ ክርስቲያን ምእመናን ይሄ ትልቅ ቃል ነው። ቤተ ክርስቲያን የምትሰራበት አለቱ ማን ነው ብላ ቤተ ክርስቲያን መጠየቅ አለባት። አማኞች ክርስቲያኖች መጠየቅ አለባቸው። ያ አለት የኢየሱስ ክርስቶስ የእግዚአብሔር ልጅነት ነው። ክብር ለእግዚአብሔር ይሁን። ዛሬ በብዙ የሥነ መለኮት ትምህርት ቤቶች ብዙ የሥነ መለኮት አስተማሪዎች የኢየሱስን የእግዚአብሔር ልጅነት በብሉይ ኪዳን እስራኤል ልጄ ከተባለው ለይተው አያዩትም። የተለያዩ የሮማን ነገሥታቶች የአማልክት ልጆች ከተባሉት ለይተው አያዩትም። የኢየሱስ ክርስቶስ ልጅነት ዩኒክ ነው፣ ልዩ ነው። በጣም ሰፊ ጊዜ ወስጄ በሬዲዮ በጣም አስተምራለሁ you have to understand የኢየሱስ ልጅነት ምን እንደሆነ የኢየሱስ ልጅነት መላእክቶች እግዚአብሔር ልጆች ተብለዋል ኢየሱስ ግን ልጅ የተባለበት ሁኔታ ዲፍረንት ነው በጣም ኮምፕሊትሊ የተለየ ነው ኢየሱስ የእግዚአብሔር አንድያ ልጅ ነው አንድያ ልጅ በሉስቴ the only begotten son ከእግዚአብሔር ከባህሪው የተገኘ የባህሪ ልጅ ነው የባህሪ ልጅ ማለት የተለየ ነገር ነው ዙ ሰዎች ልጄ ነው ይላሉ አንዳንድ ልጆችን መልካቸው ሲታይ ግር ያሰኛል ባባቱ ነው ያጣው በመንደነው ሲባል ወይ በእናቱ እንዳነጋገሯቸው ሰዎች አይስተናገሩ አኛንን ያሳደግ ነው የህቴ ልጅ ነው ማለት ዝርዝሩን ያመጡታል እና ማንም ልጅ እንደሚባል አይደለም ኢየሱስ ልጅ የሚባለው አንድያ ልጅ ነው ልብ በሉ አንድ ሰው ሰራተኛውን ቢልክላችሁ እንዲያግዛችሁ እንዲረዳችሁ የተወሰነ ፍቅር ማሳየቱ መርዳቱን የሚያሳይ የደግነቱ ለእናንተ ያለውን አክብሮት ያሳያል ልጁን ቢልክላችሁ እንደዛ ነው እራሱን ቢያመጣላችሁ እንደዛ ነው መመዘኛው ምን ይሆናል ደረጃና ተዋረድ አለው ሰዎች የሚሆኑትን ነገር እግዚአብሔር በብሉይ ኪዳን በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ክብር ለእግዚአብሔር ይሁን አያችሁት በብዙ አይነትና በብዙ ጎዳና እግዚአብሔር ተናግሮ ቀደም እንዳልኳችሁ ልጃችንን ምልከውኛ ነን ቤት ሰራተኛችንን ምልከውኛ ነን የተለያየ አይነት አላላክ ሰዎችን ለመርዳት ልንልክ እንችላለን እዚያ ሀገር ሰዎች የተለያየ ልኡካኖችን አገሮችን ለዋወጣሉ ይሲ እግዚአብሔር ራሱ ደግሞ ወደ ሰው ልጆች በብዙ አይነትና በብዙ ጎዳና ሲናገር የኖረው እግዚአብሔር ዕብራውያን ምዕራፍ 1 እንደሚናገረን ምን ይላል እግዚአብሔር ቃል ዕብራውያን መጽሐፍ ያጠናችሁ ከጥንት ጀምሮ አብረንን ባለውስቲ እግዚአብሔር በብዙ አይነትና ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን በልጁ ካለ በኋላ ዝም አይልም እርሱም ይልና የልጁን ማንነት ይናገራል እርሱም ይላል ማን ነው ይላል የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ አጥያታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ በነቢያት እግዚአብሔር ሲናገር የተናገረው ነቢይ ስሙ ማን ነው ማን ነው ባክ አረ ስሙን እንትን በልልኝ የተናገረው ትንቢት እንዳመልጠኝ ብሎ የነቢዩን ማንነትና ስሙን የሚያጠና ዘር ትውልዱን የሚያጠና የለም ነቢያቶች ሲናገሩ እኔ ከሌ ባላለው አባቴ ከሌ ነው ዘሬ እንደዚህ ነው እንዲህ ነው ያደግኩት ብለው ለትንቢታቸው ታሪካቸውን አይናገሩም ማንነታቸው ላይ አይደለም የትንቢቱ ግርማና ሞገስ ያለው ስልጣኑ ያለው የሚናገሩት መልእክት በመንፈስ ቅዱስ እየተነዱ ስለሚናገሩ ከእግዚአብሔር የሆነ ስለሆነ የሚናገሩት መልእክት ስልጣኑን የሚያገኘው ከማንነታቸው አይደለም ምክንያቱም ማንነታቸው ከመልእክቱ ጋር ተቀላቅሎ ወደሚሰሙት ሰዎች አይሄድም ማንነታቸው ተቀላቅሎ ወደ ሰሙት ሰዎች አይሄድም እንዲሄድም አይፈልግም እግዚአብሔር አይፈልግም መልእክቱ እግዚአብሔርን የሚያገናኝ እንጂ ነቢያቶቹን ከህዝብ የሚያቆራኝ አይደለም እግዚአብሔር እንድናስተውል ይርዳል ነዚህ ነቢያቶች የሚናገሩት መልእክት በቃል የሚነገር እግዚአብሔር ይላል እያሉ ስለሆነ የሚናገሩት የሚናገረውን እግዚአብሔርን ነው ሰው የሚሰማው ትንቢተ ሐጌ ላይ ስታነቡ ምን ይላል ህዝቡም የነቢዩን የሐጌን ቃልና የአምላካቸውን ድምጽ ሰሙ ይላል ስለዚህ እግዚአብሔር የሚገናኝበትን ቃል ነው የሚናገሩት በዘመን መጨረሻ የተናገረ ልጁ ግን ቃል ተናጋሪ አይደለም ራሱ መልእክት ነው። ስለዚህ ማንነቱ መገለጥ አለበት። ማን ነው እሱ ይሄ በልጁ የተናገረ? ወይም በሌላ አባባል ኢየሱስ ማን ነው የሚለውን የተናገረው መልእክት ልወቅ ብትሉ በኢየሱስ እግዚአብሔር ምን ተናገረን? በኢሳይያስ ይሄን ተናገረን፣ በኤርሚያስ ይሄን ተናገረን፣ በሕዝቅኤል ይሄን ተናገረን፣ በዳንኤል ይሄን ተናገረን ብለን መልእክቶቹን እንደምናጠና በኢየሱስ ምን ተናገረ አይባልም። በኢየሱስ የተናገረው ኢየሱስን ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መልእክቱ ማን ነው? ኢየሱስ እርሱ ራሱ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዚህ ዘመን መጨረሻ በሉስቲ በልጁ ተናገረን። ልጁ መጥቶ ምንድነው የተናገረው? እኔ መጣሁት ላጭር ጊዜ ነው መልእክት ልነግራችሁ፣ አባቴ እንደዚህ ባላችሁ ብሎኛል ብሎ አላለም። እኔ ህይወት ነኝ አለ። እግዚአብሔር ይመስገን። እኔ ህይወት ነኝ፣ የህይወት እንጀራ ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ። ከኔ በቀር ወደ አብ የሚመጣ የለም። እኔን ያገኙ ህይወት ያገኛሉ፣ እኔን ያጣ ራሱን ይጎዳል ነው የሚለው ጌታ። እግዚአብሔር ይመስገን። እግዚአብሔር የሰጠ ልጅ ማን ነው የሚለውን ማጥናት የህይወትና የጥፋት ጉዳይ ነው። የዘላለም ሞትና የዘላለም ኩነኔ ጉዳይ ነው። የኢሳይያስንም ሆነ የኤርሚያስ የታወቁትን ነቢያቶች ስማቸውን ሳላቅ በትንቢታቸው ልጠቀም እችላለሁ። ኢየሱስን ግን ሳላቅ መጽሐፍ ቅዱስ በማን በማነብነብ አትድኑም አትድኑ። መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ሰው ሲያነበንበው ቢሆን አይድንም። ኢየሱስን መጽሐፍት እንደሚናገሩት ማመን አለብን። ክብር ለእግዚአብሔር ይሁን። ኢየሱስ ማን ነው ነው ጥያቄ። ስለዚህ ነው መጽሐፍ ቅዱስ በልጁ ተናገረን። ይሄ ልጁ ማን ነው? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አረገ? ተቀመጠ። ክርስትና ኢየሱስ ነው። ዛሬ ባለች ቤተ ክርስቲያን ብዙ 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 አጋንንታም የሆነ ነገር አለ። ጸረ ክርስቶስ አንታይ ክራይስት የሚለውን ቃል ብትመለከቱ በዮሐንስ መልእክቱ ነው ውስጥ ነው የክርስቶስ ተቃዋሚ የሚለው ያለው። ያ ቃል በግሪክኛ ሲጠና ጸረ ክርስቶስ የሚለው ክርስቶስን መተካት ወይንም ክርስቶስን መቃወም፣ ሁለቱንም የሚያሳይ ባህሪ ያለው አጠራሩ ክርስቶስን መተካት ወይንም ደግሞ ክርስቶስን መቃወም የሚሆን ባህሪ አለው። በቤተ ክርስቲያን ውስጥ ክርስቶስ የክርስትና ህይወት ጉዳይ ላይ ዋና የሚሆንበትን ምስጢር እጅግ 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 ተጠንቅቀን ካላየነው ሃይማኖት አልባ የሆነ ክርስቶስ አልባ የሆነ ሃይማኖት ሊኖረን ይችላል። እምነታችን ከንቱ ሊሆን ይችላል። እግዚአብሔር የተመሰገነ ነው። ኢየሱስ ክርስቶስ አስተምሯል፣ ሰብኳል፣ ትንቢት ተናግሯል፣ ታምር ድንቅ ሰርቷል። ነገር ግን ያደረጋቸው ሁሉ ስለሱ ማንነት ሊያሳዩ የተደረጉና የሆኑ ናቸው እንጂ ሌላ ምንም ሚሽን የላቸውም። የታምራቶቹ ሚሽን እና ዓላማ የምልክትነት ስራ ነው የሚሰሩት። ክብር ለእግዚአብሔር ይሁን። የምን ስራ ነው የሚሰሩት? የምልክትነት ስራ ነው የሚሰሩት። ምልክት ምንድን ነው? ወደ ቤታችን ሰው እንዲመጣ ቢሆን ጂፒኤስ ከሌለው ምልክት እንሰጠዋለን። እንደዚህ ያለ ጋዝ ስቴሽን አለ፣ እሱን ስታይ ራይት ታረጋለ፣ ከዛ በኋላ እንዲት አለ እንዲት ሆናለ እያልን እንደምንል ያንን ምልክት ሲያይ ኦ ቤቱ ይሄ ነው ብሎ ሰውየው እንደማይቀር ወደ ቤቱ መዳረሻ አርገን ምልክት እንደሰጠነው እንደሚያይ ሁሉ ኢየሱስ የሰራቸው ነገሮች ሁሉ ስለ ኢየሱስ ይናገራሉ እንጂ በራሳቸው ምንም አይደለም። ምንም አይደሉም በራሳቸው። የሚገርማችሁ አይሁድ ምልክትን ይፈልጋሉ። የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? ሐዋርያቶች ታምር ሰራተኞች አይደሉም፣ ወይም ለግሪኮች ጥበበኛ ሆኖ የሚታዩ አይደሉም። ኢየሱስ 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 የመልእክታቸው ማዕከል ዋና፣ ከምንም ሳይቀየጥ ሳይለወስ ሳይደባለቅ ብቻውን ሆኖ እንዲቀርብ ይጠነቀቃሉ። ግሪኮች ጥበብ ፈላጊዎች ናቸው። እና ያ አንድ ጊዜ አሪዮስፋጎስ በሚባል ግሪክ ፈላስፎች በሚሰበሰቡበት ቦታ ጳውሎስን አግኝተውት፣ እስቲ ለፍላፊ ምንድን ነው የሚለው እስቲ እንስማው አሉ። ለምን? አዲስ ነገር መስማት የሚወዱ ናቸው። ምክንያቱም የሰውን ልብ ሁሉ የማረከ ነገር አለ የለማ። ይሄ ፈላስፋ ይሄን፣ ሌላው ይሄን፣ ሌላው ይሄን ይላል። አንዱ ዓለም ቅዠት ነው ይላል፣ አንዱ ዓለም እንዲህ ነው ይላል። ምን በአይምሯቸው የተወለደውን ሁሉ ፍልስፍና፣ የሰው አይምሮ የፈጠረው አስተሳሰብ ሁሉ ሃይማኖት የመሆን ባህሪ ነበረው። ሐዋርያው ጳውሎስ የሚናገራቸውን ሲናገር እንግዳ ማልክትን የሚናገር ይመስላል። ያንን የፈላስፎቹን አገር ኢየሱስ ወረሰ። ክብር ለእግዚአብሔር ይሁን። ኢየሱስ ሮማን ወረሰ። ባልተማሩ ሰዎች ተሰብኮ እንዴት አርጎ እንዴት አርጎ አንተ ናዝራዊ ብለህ ብለህ መጨረሻ ድል ነሳሃል አንዱ። ያ እንደ ደካማ የተሰቀለው ኢየሱስ የሮማን ነገስታት ሁሉ ጌታዬ አምላኬ እያሉ የሰገዱለት ሆነ። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ማን ነው የሚለው ነገር በዚህ የልደቱ ሰሞን ትልቅ ክብር እንስጠው። በቤታችሁ ግብዣ ስታረጉ ሰው ሲመጣ ለኢየሱስ ለባለ ልደቱ ክብር ለሚገባው የእግዚአብሔርን ክብር ለሚያንጸባርቀው ጌታ ኃጢአታችንን በደሙ ላነጻው በእግዚአብሔር ቀኝ ለተቀመጠው ሁሉን በስልጣኑ ቃል ለደገፈው በቤታችን ክብር እንስጠው። በልታችሁ ጠጥታችሁ ብላችሁ ክርስማስ እንዳትሉ ኢየሱስ እናክብረው። መመክራችሁ ይህንን ነው። ይህንን ክሪስመስ ሰው ቤት ብትጋበዙ ይህንን የተወለደልኝን ጌታ ለእኛ ተሰጥቷል የተባለውን ለእናንተ ተሰጥቷል ለዓለም ተሰጥቷል የተባለውን ስሙን ሳንጠራ በልተን አንሄድም። ወገኖቼ ይቅርታ አድርጉልኝ። ምናልባት የሚከለክሏችሁ እንኳን ቢሆን የባለ ልደቱን ሳላከብረው አልሄድም። ከጋበዛችሁኝ ባለ ልደቱ ማን እንደሆነ ጥቂት ተናግሬ ሄዳለሁ ብላችሁ ኮሚትመንት ውስጥ ግቡ። ዝም ብላችሁ በልታችሁ ተጫውታችሁ እንዳትሄዱ። ባለ ልደቱና አክብር። ጸረ ክርስቶስ የሚሰራውን ታያላችሁ። ማን ነው የሚከበረው በዚህ ጊዜ? ብዙ ሰዎች ልጃችን ጋዜጣ የሆነ እንትን ሳውስ ካውንቲ ጋዜጣ ላይ አውጥተውታል እና ጋዜጣውን አምጥቶ አሳየኝና የምትወደው በዚህ ሲዝን ምንድን ነው መዝሙር ብለው ነው የሚጠይቋቸው። እና ሳንታ ምናምን እንደዚህ ልጆቹ በሙሉ የመረጡታል። ግድግዳ ላይ አድርጌዋለሁ ታውታላችሁ። እና የሌላውን ልጅ ስም የእሱን ስም ለሌላ አድርገው ኤሪክ ብለው ነው ያወጡት ዳንኤልን ፎቶግራፉ ስር። እና ልጆች ሲጠየቁ በሙሉ በዚህ ሲዝን ጂሰስ ሴንተር ክራይስት ሴንተር የባለ ልደቱ ኢየሱስ ሳይታሰብ እንዴት ነው የሚሆነው? ገበያ ውስጥ ሳንታ አይደለም፣ ካርድ ላይ ሳንታ። እንደውም እግዚአብሔርን የሚጣሉማ ጥላቻቸው ከፍተኛ ስለሆነ የእንስሳት ጸይ አለ አይደለም፣ ሰው ለቤተ ክርስቲያን እንደ ርኩስ የሚቆጥራቸውን የእንስሳት ፎቶግራፍ ሁሉ ወልደው ሁሉ የሚሰጡ አሉ በክሪስማስ። በጣም ጸያፍ ጸረ ክርስቶስ የሆነ ነገር ይካሄዳል። ባለ ልደቱ ማን ማን ነው የተወለደው? እግዚአብሔር ወንድ ልጅ ነው የሰጠን። ይሄ ወንድ ልጅ ማን እንደሆነ ተመልከቱ ወገኖቼ። አለቅነት በጫንቃው ላይ ያለ፣ በሰማይና በምድር ስልጣን ሁሉ ተሰጠኝ ያለ ጌታ። ሃሌሉያ! እንዴት ያለ ጌታ ነው! ስሙ ድንቅ መካር። የእግዚአብሔር ስም የተባረከ ይሁን። ስምህ እንደሚፈስ ዘይት ነው። ደናግል ወደዱ። ማን ነው እንደዚህ የሚባልለት? በመሐሌ መሐሌ ይለ የምትወደውን ወዳጇን ደናግል ሁሉ ወደዱ የምትል ማን ነች? በብዙ ደናግል የሚወደድ እግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ውድ ወገኖቼ ስሙ ድንቅ መካር። የጌታ ኢየሱስን ስም ጠርታችሁ በሕይወታችሁ ያያችሁት ያገኛችሁት መፍትሄ የለም? ጨለማ ከቧችሁ እስኪ ከሆነ ፈተና ሲገጥማችሁ የጌታን ስም ጥሩት። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ኢየሱስ ስም ጉልበት ሁሉ ያንበረክካል። የእግዚአብሔር ስም የተባረከ ይሁን። አንድ ጊዜ አንድ ወዳጄ ሲነግረኝ የሚያቃት ልጅ በቄራ ውስጥ ትሄድ ነበርና ሰው ያስቆሙ የሚዘርፉ ወሮ በላዎች ያኔ የበዙበት ዘመን ነበረ። የቦምባርድ ምናም የሚባል ነገር የተነሳበት። አንቺ ቦርሳሽን አምጪ አሏት። ሰጠች። ፈራችና ለነፍሷ ጃኬትሽን አምጪ አሏት። አወለቀች። ከዛ ደግሞ ቀጠሉና ይሄ ጃኬቱ ከሱር ከለበሰችው ከታችኛው ጋር ይሄዳል። እሱንም አውልቀል። አረ በኢየሱስ ስም ስትሄጅ ጴንጤ ጴንጤ ብለው ጥለውላት ሄዱ። በፍርሃት ራቁቷን ላስኬዷት። ሌላው ሲሄድ በላ እጇን ሰጥታ ነበረ። እንደ ራቁቴን ግን በኢየሱስ ስም ራቁቴን አልሆንም ብላ ስሙን ስለጠራች ጥለውላት ሄዱ አለ። የኢየሱስ ስም ያድናል። የእግዚአብሔር ስም የተባረከ ይሁን። የጌታ ስም ያድናል። እህታችን ስትመሰክርልን ነበር አንድ ጊዜ በአይሮፕላን ላይ። ስንት ጫማ ላይ ነበር አይሮፕላኑ ያለው? አጋንንት አይሮፕላን ላይ እሷ እዛ እየሰራች በጌታ በኢየሱስ ስም እንዴ ይህንማ አይቻለቅም ብላ በጌታ በኢየሱስ ስም አጋንንት ከአይሮፕላን ከደመና በላይ እየበረረ የኢየሱስ ስም እዛም ይሰራል። መሬት ላይ ብቻ አይደለም ይሰራው፣ ቤተ መቅደስ አይደለም ይሰራው። ኢየሱስ ጌታ ነው። ስሙ ድንቅ መካር በለው እስቲ። እንደው ቢያንስ ቢያንስ እንደኔ መስበክ እንኳን አልችልም ብትሉ እኔ ላንብብላችሁ በጣም ደስ የሚለኝን ስለ እሱ ስለ ጌታ የተነገረውን። ይሄ ባለ ልደት የእግዚአብሔር ልጅ ኢየሱስ ክርስቶስ ማን እንደሆነ ለሰው ልጆች ሁሉ የተሰጠው ላንብብላችሁ ብላችሁ በእግዚአብሔር ፍርሃት በጌታ ፍቅር ሆናችሁ አንብቡላችሁ። ይሄን ረጋ ብላችሁ ብታነቡት ቃሉ በቂ ነው። ክብር ለእግዚአብሔር ይሁን። ስሙ ድንቅ መካር በለው እስቲ። ማን ሰበሰባችሁ? ማን አመጣን? አሁን እኛ እንደው እንወዳጅ ብንል ግማሾች በቴስታ በዱላ ተደባድበን ምን ላይ ነን ወገኖቼ? ባስተያየታችን ምንድን ነው የሚያይ ምናምን የምንባባል ነን። ማን አጣጣመን? ኢየሱስ በምክሩ በሚፈውሰው ጸጋው የሰበሰበን የጌታ ስጦታዎች ነን። ክብር ለእግዚአብሔር ይሁን። ትዳራችን በማን ጣፈጠ? ስንቶቻችን ኬዮቲክ የሆነ ትዳር ሊኖረን ይችል ነበረ? ማን ነው ያጣፈጠን? በእርግጫ ብለን ትዳራችን አፈራርሰን ዲስፈንክሽናል የሆነ ላይፍ ውስጥ እንገባ ነበር። ኢየሱስ ድንቅ መካር የሆነ ጌታ፣ የእሱ ፍርሃት የእሱ ፍቅር ኑሯችንን አጣፈጠው። የእግዚአብሔር ስም የተባረከ ይሁን። ኃያል አምላክ ነው ኢየሱስ ክርስቶስ። ታላቅ አምላክ ነው። አምላክ የሚለው ቃል ለኢየሱስ ክርስቶስ መነገሩ ለብዙዎች ግራ ይገባቸዋል። ምክንያቱም ኢየሱስ ክርስቶስ ማን ነው የሚለውን በቤተ ክርስቲያን ውይይቶች ተነሱ። ማን ነው ኢየሱስ? እና ጌታ የሚለው ቃል እኛ ዛሬ እንደምናየው አይደለም። ለማንም ሰው ጌታ እንደምንለው በዚያም ዘመን ጌታ የሚለው ቃል ለአምላክ ይውላል፣ ትልቅ ባለስልጣን ለሆነ ይውላል፣ ለነገስታት ለመሪዎች ያውሉታል። ነገር ግን አይሁዳውያኖች ጌታ የሚለውን ግን አዶናይ ሲሉ እግዚአብሔርን ሲጠሩ ትልቅ ስፍራ ነው የሚሰጡት። የአምላክ ስፍራ ነው የሚሰጡት። አምልኮ ለሚቀበል ነው ያንን ማዕረግ የሚሰጡት። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር ምን ታደርጋለህ? ትድናለህ። ማንነቱ ነው። መዳን የሚባለው ነገር የሆነ ፕሮሰስ አይደለም። ክርስቶስ ላይ ያነጣጠረ በክርስቶስ ላይ ባረፈ እምነት ነው ምንድነው። ክርስቶስ ላይ ባረፈ እምነት ነው ምንድነው። የክርስቶስ ማንነት ነው የእምነታችንን ኳሊቲውን የሚለካው። ኳሊቲው የሚለካው ያመንነው ጌታ ነው። ያመንኩትን አውቃለሁ አለ ጳውሎስ። ክብር ለእግዚአብሔር ይሁን። እና ብዙ ሰዎች የኢየሱስን ስም እንደ ድግምት ይጠሩታል። እና ጳውሎስ በሚሰብከው በኢየሱስ ስም ውጡ አለ አንዱ አጋንንቶችን በሐዋርያት ሥራ ላይ። ጳውሎስን አውቃለሁ ኢየሱስንም አውቃለሁ፣ አንተ ግን ከወዴት ነህ አለው። ከወዴት ናችሁ ለመሆኑ እናንተ? ቦጫጨቀው ልብሳቸውን እንዳለ። ኢየሱስ ማን መሆኑን ስታውቁ ነው ስሙ ኃይል እንዳለው ምታው። በእምነት ማንነቱን ባስተናገድንበት ጸጋ ነው የስሙ ኃይልና ጉልበት በሕይወታችን የሚሰራው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ኃያል አምላክ። ብዙዎች በጣም ይቸገሩ ነበርና ኢየሱስ ክርስቶስ እንደዚህ ያለ ቦታ ሲሰጠው ማን ነው ኢየሱስ የሚለው ጥያቄ ለብዙዎች ችግር ነበር። በተለይም በመጽሐፍ ቅዱስ ውስጥ ኢየሱስ ቃል ነው የሚለውን ሲወሰድ ብዙዎቹ ሊረዱት የሚችሉ ነገር አልነበረም። በቤተ ክርስቲያን ውስጥ በጣም ትልልቅ ስፍራ ላይ ተቀምጠው የነበሩ ኤጲስቆጶሳት ከነበሩበት ማዕረግ ተዋርደው ሐሰተኛ ተብለው ለመወገዛቸው ምክንያት ኢየሱስ ነው። ቤተ ክርስቲያን ለመከፋፈላቸው ስንት መምህራን የተባሉ አዋቂ የሆኑ ሰዎች ሁሉ ሐሰተኛ ለመባል ምክንያት የሆናቸው ኢየሱስ ነው። ኢየሱስ ወሳኝ ነው። ወሳኝ ነው። ስለዚህ ማንነቱን አስመልክቶ ብዙዎች ሲነጋገሩ የሚነሱ ጥያቄዎች የነበሩትን ጥቂት ልንገራችሁ። አርዮስ የሚባለው ሰው ብዙዎቻችን ሰይጣን ነው የሚመስለን አይደለም? ሂድ አርዮስ እየተባሉ ሲሰደብና ሰው ሲወገስ ለምናይ አርዮስ የቤተ ክርስቲያን መሪ የነበረ ሰው ነው። ባለቅኔ ነው። ዘማሪ ነው። የስነ መለኮት አዋቂ ነው። እና በጊዜው በነበረው ዕውቀት ኮንስታንቲን የሚባለው ንጉስ ኢንፍሉዌንስ ማድረግ የቻለ ሰው ነው። ትምህርቱ እስከ ጀርመን ብዙ ስፍራዎች ከፍተኛ ተቀባይነትን አግኝቶ የሱ ትምህርት በብዙ ታላቅ ገድልና ትግል ነው ውድቅ የሆነው። አርዮስ የክርስቶስ ማንነት ጉዳይ ጥያቄ ላይ ሲመጣ እግዚአብሔር ፍጥረትን እንዴት ፈጠረ? ከየት ፈጠረ? የሚሉ ውይይቶች ይነሳሉ። ፍጥረት ለመሆኑ ማን ነው? ምንድን ነው? ከየት መጣ? እንዴት ነው እግዚአብሔር የፈጠረው? ካለ ከአንድ ከነበረ ነገር ነው የፈጠረው እግዚአብሔር? ይህ የፈጠረው ነገር ካለ ነገር የተወሰደ ከሆነ ያ የነበረው ነገር ምንድን ነው? ዘላለማዊ ከሆነ ነገር ተወስዶ ነው የተሰራው? እንዴት ነው እያሉ መቼም ሰው መጠየቁ መመራመሩ አይቀርም። ምክንያቱም ፈላስፎች አሉ። ብዙ የሚያነጋግር ነገር ነበረ። እና የእግዚአብሔር ሰዎች ሁላችንም የምናምነው እግዚአብሔር ፍጥረትን ከምንም ነገር ነው የፈጠረው። ከነበረ ነገር አልፈጠረውም። የነበረ ያለ ለዘላለም የሚኖር ማን ብቻ ነው? እግዚአብሔር ብቻ ነው። ፍጥረትን በቃሉ ነው የፈጠረው። በስልጣኑ ቃል ነው የፈጠረው። ማቴሪያል ወስደን ይህን ቤት ስንሰራ ይሄ ቤት ከምንድን ነው የተሰራው? ከቦሎኬትና ከእንጨት፣ ከድንጋይ፣ ከብረት። ከየት መጣ ይሄ ነገር? ይሄ ነገር አዎ ቦሎኬቱ በአንድ ወቅት እንዲነበረ እንደዚህ ተሰርቶ እንደምንል ፕሮሰስድ ነገር አይደለም። እግዚአብሔር ሰማይና ምድርን በምኑ ነው የፈጠረው? በቃሉ። አሁን ይሄ እግዚአብሔር ሰማይና ምድርን በቃሉ ፈጠረ፣ ኢየሱስስ ማን ነው ሲባል እና አርዮስ ያስተማሩት የእግዚአብሔር የመጀመሪያው ፍጡር ነው ኢየሱስ ክርስቶስ። የመጀመሪያው መጀመሪያ ላይ እግዚአብሔር የፈጠረው ፍጡር ኢየሱስ ይባላል። ኢየሱስ ሳይሆን ቃል ነው ይላሉ። ወይም መጀመሪያ ኢየሱስ የሆነው ስጋ ከሆነ በኋላ ነው ቃል። መጀመሪያ እግዚአብሔር የፈጠረው እሱን ነው ይላሉ። ወልድን መጀመሪያ የፈጠረው። ስለዚህ ኢየሱስ ክርስቶስ ከዚህ ከመጀመሪያው በፊት ማን ነበረ? እግዚአብሔር አብ ብቻ ነበረ ይላሉ። ከዚህ በኋላሳ አሁን አብም እንደነበረ አለ፣ ማን አለ? ወልድ አለ። ወልድ ምንድን ነው እሱ ስፍራው? ከሌሎች ፍጥረታት ሁሉ መጀመሪያ ስለተፈጠረ ሌሎች ፍጥረታት ሲፈጠሩ አጋዥ ሆኖ ከአብ ጋራ ወልድም አብ ወልድንም እየተጠቀመ የተፈጠሩ ስለሆኑ ጌታ ቢባል በሌሎች ፍጥረታት ምን አይነት ጌታ ነው? ከትልቁ አምላክ ስር ያለ ከትልቁ እግዚአብሔር ስር ያለ ትንሽ አምላክ ነው። ስሞል ሌተር ጂ ጋድ ነው ይላሉ። ሪሊ? እና እንደዚህ እያሉ ነበር የሚያስተምሩት አርዮስ። የእግዚአብሔር ሰዎች ቤተ ክርስቲያን ጸንታ የኖረችው አሁንም የምትቀበለው ኦርቶዶክሳዊ። ኦርቶዶክስ ማለት የግሪክ ቃል ነው፣ ግዕዝ አይደለም ወገኖቼ። ኦርቶዶክስ ማለት እውነተኛ ማለት ነው። ስለዚህ ኦርቶዶክሳዊ ሲባል የኢትዮጵያ ኦርቶዶክስን መጥቀስ ሳይሆን ወይም ሌላ ኦርቶዶክስን ሳይሆን ኡነተኛ ለማለት ነው። ኦርቶዶክሳዊ ትምህርት ኡነተኛ ትምህርት ይሄንን አይቀበልም። እና ኢየሱስ ክርስቶስ እግዚአብሔር አብ ብቻውን ኖሮ መጀመሪያ የሌለው አምላክ እሱ ነውና በኋላ መጀመሪያ ላይ ወልድን ፈጠረ የሚል ነገር የለም። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ስንመለከት የሚናገራቸው ቃላቶች አሉ። በመጀመሪያ ይልና ምን ይላል? መጀመሪያ ያልነው ይሄ ነው አይደለም? መጀመሪያ ላይ ቃል ምን እንደነበረ ነበረ ይላል። ነበረ ማለት ምን ማለት ነው? ነበረ ማለት መጀመሪያ ለሌሎች ፍጥረታት መጀመሪያ ይሁን እንጂ ለቃል ግን ነበረ። ከማን ጋር ነበረ? ማን ነበረ? ሶስት ነበረዎች። የመጀመሪያው ነበረ ነበረ ሲል ሁለተኛው ቃልም ማን ነበረ? እግዚአብሔር ነበረ ይላል። ሶስተኛው ነበረ ቃልም ከማን ጋር ነበረ? ከእግዚአብሔር ጋር ነበረ ይላል። ዋው! አሁን እንደዚህ ይላሉ እነዚህ ጆቫ ዊትነሶች። ብዙ ጊዜ ይሄን ነገር ሲያስተምሩ ጆቫ ዊትነሶች ሶስተኛውን ነበረ ቃልም ከእግዚአብሔር ጋር ነበረ 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 እና ይሄንን ሲናገሩ አዎ ቃልም እግዚአብሔር እኮ ነበረ የሚለው ስሞል ሌተር ጂ ጋድ ነበረ ነው የሚለው ይላሉ። እንደዛ ያለ ነገር የለም። ከየት አመጣችሁ ስትሏቸው ግሪኩ እንዲህ ይላል ይሏቸዋል። ግሪኩ ስትመለከቱት የእግዚአብሔር ሰዎች ሲጽፉት በሙሉ በካፒታል ሌተር ነው የጻፉት። ከእግዚአብሔር ጋር ነበረን ካፒታል ሌተር ጂ ወይም ቴታን በካፒታል ሌተር ቴዎስ የሚል ቃል ነው። ስሞል ሌተሩን ደግሞ ቴታን ስሞል ሌተር የሚል አድርገው አልጻፉም። ቃልም እግዚአብሔር ነበረ ለትልቁ አምላክ ለትንሹ አምላክ የሚባል ነገር በንባብ ልታገኙ አትችሉ። ቃልም እግዚአብሔር ነበረ። ታዲያ እንዴት ሊሆን ይችላል? ስንት አምላክ ልናመልክ ነው እንዴ? እንዴት ነው የሚሆነው? ይሄማ መሆን አይችልም። እንዴ ሎጂካል አይደለም። ምንድን ነው ሎጂክ? የእግዚአብሔር ቃል የሚነግረንን አምኖ መዳን ነው። መስማ በመስማት የሚገኝ እምነት ነው እንጂ ያለን በሎጂክ እምነት ምን ማለት ነው? የሎጂክ እምነት ምን ማለት ነው? ሎጂካል አይደለም ማለት። መጽሐፍ ቅዱስ ስለ እግዚአብሔር የሚናገረው እግዚአብሔር ስንት ነው? አንድ አምላክ ነው። አሁን ሰዎች እንዴት ታዲያ አንድ አምላክ ሶስት ሊሆን ይችላል? እንዴት ሁለት ላረጋችሁት እኮ አሁን አብ አለ እንደገና ወልድ አለ እሱንም እግዚአብሔር ሎጂካል እናርገው ሎጂካል እናርገው። እንዴት ነው ሎጂካል የሚሆነው? ይሄ እግዚአብሔር ነው ብለን ያልነው መጀመሪያ ነበረ ያልነው ስሞል ሌተር ነው እንደሱ ኢትስ ሎጂካል ሎጂካል እንዴስ ራስ አስበው። በመጀመሪያ ምን ነበረ? ማርከር ነበረ። ማርከርም በተስፋዬ ዘንድ ነበረ። ማርከርም ተስፋዬ ነበረ። አንተ ማርከር ነህ እንዴ? ማርከር ካንተ ጋር ነው እንጂ ያለው ማርከርና ተስፋዬ እንዴት ነው ሎጂክ ሆኖ የሚመጣው? አያችሁት የማይሄዱ ነገሮች። እና ብዙ ሰዎች ይህን ሲያዩ ጥበብ የተገለጠላቸው ይመስላቸዋል። ውድ ወገኖቼ ኢየሱስ ክርስቶስ መጀመሪያ ነበረ የሚለው ሊጣል የሚችል ቃል አይደለም። ገባችሁም አልገባችሁም ተረዳነውም አልተረዳነውም ኢየሱስ ነበረ። ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ ስንመለከት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ማንን የሰጠን? አንድያ ልጁ። ይሄ አንድያ ልጁ ልዩ ልጅ እንደሆነ በምን እንረዳለን? ይሄ አንድያ ልጅ ልዩ ልጅ መሆኑን በምንድን ነው የምናውቀው? ከመላእክት ይላል ዕብራውያን ጻፊ ቁጥር 4 ላይ ምዕራፍ 1 አንተ ልጄ ነህ ብሎ ያለው ለኢየሱስ እንደተባለ አንተ ልጄ ነህ ብሎ ሲንግል አውት አርጎ ልጄ ያለው ማን ምን ማለት ነው ታዲያ? ልጄ ማለት ኢየሱስ ለእግዚአብሔር ልጅ የተባለው ምንድን ነው? የአርዮስን ትምህርት የተቃወሙ የእግዚአብሔር ሰዎች ኢየሱስ ከምንም ነገር አርዮስ እግዚአብሔር ኢየሱስን ከምንም ነገር ነው የፈጠረው ብሎ ሲል መጀመሪያ ነገር ሁሉ ሲጀመር በኢየሱስ ነው የተጀመረው እሱን ጌታ መጣው ከምንም ነገር ፈጠረው ኖ ኢየሱስ የእግዚአብሔር ቃል ነው ቃል ማለት ምንድን ነው እግዚአብሔር ያለ ቃል የኖረበት ጊዜ የለም የእግዚአብሔር ማንነት የሚገለጥበት የባህሪ መግለጫ የሆነ ቃሉ ነው እግዚአብሔር ዴቨሎፕ አረግም በፕሮሰስ ካንድ አይነት insignificant or incomplete ከሆነ ቢንግነት ወደ ኮምፕሊት ቢንግነት አይመጣ እግዚአብሔር ሁል ጊዜ ያለና የነበረ ፍጹም አምላክ ነው ዳይአሌክቲካል የሆነ ህግ ለውጥ የሚያመጣው በፍጥረት ላይ ነው አምላካችን ግን አይለወጥም ፍጹም አምላክ ነው እግዚአብሔር ዘላለማዊ ነው ማለት በዘላለማዊ ባህሪው ላይ ምንም አይነት ለውጥ በጊዜ ብዛት ወይም ከውጭ በሚመጣ ኃይል በየትኛው መንገድ ኢንተርናል ኦር ኤክስተርናል ቼንጅ የለውም why perfect ስለሆነ ፍጹም ስለሆነ የሚለወጥ ነገር ምን አለ ወዳልተለወጠበት ነገር ገና ሊለወጥ ወዳለበት እየደረሰ ስላለ ፍጹም ነው ሊባል አይችልም በፕሮሰስ ላይ ያለ ነገር ፍጹም አይባልም ነገር ግን የአምላካችን እግዚአብሔር ግን ፍጹም አምላክ ነው ወልድ ልጅነቱ ዩኒክ ነው ከመላእክቶች ሁሉ ይለያል ዕብራውያን ምዕራፍ 2 ቁጥር 4 ላይ ምን ይላል የያዘው ይላል የመላእክትን ዘር አይደለም ይላል የመጀመሪያው መልአክ ነው ከመላእክቶች አንዱ የመጀመሪያው ነው እንደውም ሊቀ መላእክት ነው የሚሉም አሉ አረከና ካቴዮ ሚካኤል ነው የሚላሉ አንዳንዶቹ ኢየሱስ ክርስቶስ ውድ ወገኖቼ ከመላእክት አንተ ልጄ ነህ ተብሎ ኢየሱስ እንደተባለ የተጠራ ይላል የያዘው ይላል የመላእክትን ዘር አይደለም ይላል መልአክ ሆኖ ሰው ሆኖ ከሆነ መልአክ ሆኖ ሰው ሆነልን እንላለን ነገር ግን የብራዊ ጻፊ ከመራፍ 1 ጀምሮ ወገኖቼ ከመራፍ 1 ጀምሮ ከቁጥር 4 ጀምራችሁ ብትመለከቱ እስከ መጨረሻው ድረስ ስታዩ ኢየሱስ ክርስቶስ ከመላእክቶች የተለየ እንደሆነ ያሳያል ክብር ለእግዚአብሔር የተሰጠን ወንድ ልጅ ኃያል አምላክ የተባለው መላእክቶች የሚሰግዱለት ጌታ ክብር ለእግዚአብሔር እናንብበው ምን እንደሚል ኢየሱስ ማን ነው ክብር ለእግዚአብሔር ይሁን ይሄ ሰማይ መና የህይወት እንጀራ ነው ኢየሱስ የእግዚአብሔር ስም የተባረከ ይሁን ዕብራውያን ምዕራፍ 1ን ተመልከቱት ቁጥር 5 ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት ሆናለሁ እርሱም ልጅ ሆነኛል ያለው ከቶ ለማን ነው ለማንም አላለም ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ይላል ልጁ እዚህ ካታጎሪ ውስጥ እንደሌለ መላእክቶችን ሲጠራቸው ኮሌክቲቭ በሆነ የወል ስም ነው የሚጠራቸው ኮሌክቲቭ በሆነ ነው የእግዚአብሔር መላእክት ሁሉ ይላል በሉት እስቲ ምን ያርጉለት ይላል ለርሱ ይስገዱ ይላል መላእክቶች ሲያዩት ይሰግዱለታል ራይ ምራፍ 5ን ማየት ነው የእግዚአብሔር መላእክት ሁሉ የሚሰግዱለት ጌታ ነው እግዚአብሔር እንድናስተውል ይርዳል አዳኜ ማን ነው የተሰጠኝ ወንድ ልጅ ማን ነው የሚለው ለማወቅ ማንነቱ ላይ ያጠነጠነ ልብ ሊኖረን ያስፈልጋል ሲሪየስሊ ማሰብ አለብን ወደ ጌታ ልጆች በፍጹም በጌታ ጸጋውኝ ልምከራችሁ ሃይማኖታችን ሰርፌስ ቱ ሰርፌስ የሆነ ባህሪ ያለ አንዳንድ ጊዜ ከላይ ነው የምንሄደው ልባችን ወድቆበት ልብ እንበል የሚባለው ነገር ልቡን የጣለበት ብቻ ነው በእግዚአብሔር ቃል ላይ የከበረ ነገር የሚያገኘው እነዚህ ቃሉን ሰምተው የሚያስተውሉ ናቸው ይላል። አንዳንድ ሰው የተናገረውን ሃሌሉያ ለማለት ይቸኩላል፣ አሜን ለማለት ይቸኩላል፣ ጌታ ይመስገን ለማለት ይቸኩላል። ግን አሜንም ሃሌሉያም ማለቱ መልካም ነው። ነገር ግን የምንለውን እናስተውለዋለን ወይ? ኢየሱስ ማን ነው? እግዚአብሔር ስም የተባረከ ይሁን። ማን ነው ይሄ ኢየሱስ? ስለዚህ እግዚአብሔር መላእክት ሁሉ የሚሰግዱለት የእግዚአብሔር መላእክት ሁሉ የሚሰግዱለት የመላእክ አይነቶችን ሁሉ ጥሩ ወገኖች፣ የመላእክት መጽሐፍ አለ። ስለ መላእክቶች በጣም ትልቅ ቮሊዩም መጽሐፍ አለ። ብዙ ስም አለ። እኔ ከየት እንደተገኘም ስማቸውን አላቅም። የአይሁዶች ትራዲሽን ውስጥ የሚነሱ ብዙ የመላእክት አይነት አለ። ነገር ግን የብራዊ ጸሐፊ እኛ እግዚአብሔር በዘመን መጨረሻ የተናገረ ልጁ ግን በአባቶቻችን ከተናገራቸው ነቢያትም ልዩ ነው፣ በሰማይና በምድር ካሉ መላእክቶችም ልዩ ነው። የእግዚአብሔር ስም የተባረከ ይሁን። እንኳን መላእክትን በሱ ጉዳይ በአዲሱ ኪዳን በደሙ በመረቀው ልናስገባቸው ይቅርና እሱ ልዩ ነው፣ ከነሱ ሁሉ ይበልጣል። መላእክቶች ለሱ ምንድን ናቸው? መናፍስቶች፣ አገልጋዮቹ፣ የእሳት ነበልባል አድርጎ ተለዋዋጭ በሆነ ባህሪ ቫሪያብል ኔቸር እየሰጠ በተቀያየረ ባህሪ ለላካቸው ተልእኮ የሚመች ተፈጥሮ እየሰጠ የሚያሰማራቸው አገልጋዮቹ ናቸው። ሚካኤል የእሱ አገልጋይ ነው። ገብርኤል የእሱ አገልጋይ ነው። ክብር ለእግዚአብሔር ይሁን። ስለ ልጅ ውስታ አምላክ ሆይ ይለዋል። ሃሌሉያ። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድ ካመጽንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። እነዚህ ጓደኞቹ እነማን ናቸው? ይሄ እጅግ አስደናቂ ነገር ነው። በርካታ የእግዚአብሔር ሰዎች አፖስቶሊክ ፋዘርስ የሚባሉት ቸርች ፋዘርስ የሚባሉት በዚህ ጉዳይ ላይ የሰጧቸውን አስተያየቶች ሁሉ ተመልክቻለሁ ወገኖቼ። ሁሉም የሚሉት በደሙ የዋጃቸውን ሰዎች ነው። በዚህ ቦታ ላይ ጓደኞች የሚለው ምዕራፍ 2 ላይ ተመልከቱት፣ ቁጥር 10 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ቀዳሽና ተቀዳሽ። ቀዳሽ ማን ነው? ኢየሱስ። ተቀዳሽ ተቀዳሽ እጃችሁን እስቲ አውጡ። የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። ይህንን አያለን። አያችሁት? ቁጥር 13 ተመልከቱ። ስለዚህም ምክንያት ስምህን ለወንድሞቼ ነግራቸዋለሁ፣ በማህበር መካከል በዜማ አመሰግናለሁ። የመታሰቢያውን ራት በሰጠ ጊዜ በዜማ አብሮ ዘምሯል። ደግሞ ምን ይላል? እኔ በእርሱ ታመናለሁ፣ ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ጌታ ኢየሱስ ወንድማችን ነው፣ አምላካችን ነው፣ ወንድማችንም ነው። ለምን? ሰው ሆኗልና፣ ወንድ ልጅ ተሰጥቶናልና። እንዴት ተሰጠንን ካላስተናገድ ነው እንዴት ይሆናል? አንዳንድ ሰዎች አንዳንድ ነገር ተሰጧቸው አይጠቀሙበትም። ወንድ ልጅ ተሰጥቶናል። የተሰጠን እንዴት እናደርገዋለን? የምታከብሩት ሆሊዴ አይደለም እግዚአብሔር የሰጣችሁ። የተሰጣችሁ ወንድ ልጅ ነው ማክበር አለባችሁ። እዚህ ዘመን የክሪስመስ ጊፍት ምን አገኘ ሲሏችሁ፣ ትልቁን ስጦታ ብሏችሁ። ማን ነው ሲሏችሁ፣ ኢየሱስ። ማን ነው የሰጠን? ኢየሱስ። ዘንድሮ ስጦታ ያገኘሁት ከላይ ነው ብሏችሁ። ማን ነው የሰጠው? እግዚአብሔር አብ። ማንን ሰጠ? ኢየሱስን፣ አንድያ ልጁ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል የሚናገረውን ተመልከቱ። ኢየሱስ መልአክ አይደለም። ከመላእክት መካከል ማንም አንተ ልጄ ነህ አልተባለም። እሱ ግን ወደዚህ ዓለም ሲመጣ መላእክቶች ሁሉ እንዲሰግዱለት የታዘዙ እሱ አምላካቸው ሊያገለግሉት በተለያየ ባህሪ የፈጠራቸው ፈጣሪያቸው ነው። እሱ በአባቱ ቀኝ ሲቀመጥ እነሱ ግን በዙፋኑ ስርና በዙፋኑ ዙሪያ ሆኖ ያመልኩታል። ክብር ለእግዚአብሔር ይሁን። እንደውም መላእክቶች ቁጥር 14 ብትመለከቱት ምዕራፍ 1 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሱ ወንጌል ሲሰበክ ሰዎች ሲያምኑ የሚያምኑት ሊያግዙ ባለሟል ሆነው ወዲያና ወዲህ ይላሉ። ሃሌሉያ። መላእክቶች ዙሪያችንን ሆናሉ። ኢየሱስ በቦታው ካለ ከኢየሱስ ጋራ በሆነ ጉዳይ አጋዥ ናቸው። መዳንን የሚወርሱትን ያገለግላሉ። መናፍስት ሆነው ይመጣሉ ዙሪያችንን። This is true. I have seen an amazing experience በሕይወት ያዩአቸዋሉ። ብዙ እግዚአብሔር ሰዎች በዚህ ጉዳይ ላይ ብዙ ጽሑፍ ጽፈዋል። በሕይወታቸው angels encounter ያረጉ ሰዎች አሉ። Angels assignment አላቸው already። የወንጌል ስራ እንዲካሄድ ፋሲሊቴት ያደርጋሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ስሙ የተባረከ ይሁን። መዳን የሚወርሱትን ያግዛሉ። ሊረዱ ያሉ ናቸው። እሱ ግን ከነሱ አንዱ አይደለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ምንድን ነው? ከየት ነው የተገኘው? ኢየሱስ የባህሪ ልጅ ነው። ከምንም ነገር የተፈጠረ አይደለም። የባህሪ ልጅ ነው። የባህሪ ልጅ ስንል ምን ማለት ነው? ለእስላሞች ይሄ ልጅ የሚለው ቃል በጣም ኦፌንሲቭ ነው። እግዚአብሔር አይወልድም አይወለድም ብለው ነው የሚሉት። ልክ ነው። ነገር ግን ኢየሱስ ክርስቶስ ከእግዚአብሔር ሴት ልጅ እንደምትወልድ ባለ ፕሮሰስ አይደለም። ኢየሱስ ልጅ ከሆነ ያልነበረበት ጊዜ እንዳለ እንድናስብ አንሆንም ወይ እንላለን? አይደለም። የእግዚአብሔርን ህልውና መጀመሪያ የለውም የሚለውን እንደምናስብ ሁሉ እንደምንረዳ ልጅነትንም በዘላለም ውልደት ነው የምናስበው። በሌላ አባባል ምንድን ነው እሱ? ምንም እንኳን ከፍጥረት ውስጥ እንዲህ ያለ ምሳሌ ማድረግ ባይገኝም የኔና የእናንተ ሁኔታ ሰው የሆነው ባህሪያችን በፕሮሰስ ስለተገኘ ለእግዚአብሔር ምሳሌ የሚሆን በዓለም ላይ ምንም የለም። ምክንያቱም የሰውን ምድር ከምድር አፈር እግዚአብሔር ሰውን ሲያበጀው የሰው አካል ካፈር ነው የተወሰደው። እንደዚህ ያለ በፕሮሰስ ነው። ምንም there is nothing በእግዚአብሔር ላይ ምሳሌ የምናረገው ነገር። ነገር ግን ዘላለማዊ አምላክ ዘላለማዊ ቃል አለ፣ ዘላለማዊ ልጅ አለ። ያችሁት ይሄ እግዚአብሔር ልጅ ከእግዚአብሔር ጋር የባህሪ ልጅነት አለው። የእግዚአብሔር ልጅነቱ very important ነው። በመጽሐፍ ቅዱስ ውስጥ ዮሐንስ ወንጌልን ተመልከቱት እንዴት አርጎ ክሪቲካል ነገር አርጎ እንደሚያቀርብ። ዮሐንስ ወንጌል የተጻፈበት ምዕራፍ 20 ቁጥር 30 እና 31 ተመልከቱት። ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ፣ ነገር ግን እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ምን ታረጉ ዘንድ ታምኑ ዘንድ አምናችሁ በስሙ ምን እንዲሆንላችሁ ሕይወት እንዲሆንላችሁ ይተጽፋል። ምን እንድታምኑ ነው ይላል የተጻፈው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። ጄነራል በሆነ ፌዝ አይደለም እንደነው፣ ስፔሲፊክ በሆነ ፌዝ ነው እንደነው። ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። እግዚአብሔር የተመሰገነ ይሁን። ስለዚህ የናሪዮስ ትምህርት ቤተክርስቲያን ውድቅ አደረገች። ኢየሱስ የእግዚአብሔር የዘላለም ልጅ ነው። የእግዚአብሔር የዘላለም ልጅነቱ የሥላሴን ትምህርት ውይይት ያመጣ ነው። እሱን አሁን ለመናገር ጊዜም አይበቃም። ነገር ግን ታዲያ ኢየሱስ አምላክ ከሆነ የእግዚአብሔር የባህሪ ልጅ ከሆነ ከድንግል ማርያም ደግሞ ሲወለድ እንዴት ነው ይሄ ነገር የሆነው? እና ሰው መሰል የሆነ አካል ነው ያለው? ማርያም በድንግልናዋ እንዲሁ በቃ እንደ ሴት ፕሮሰስ አይደለም የወለደችው? ድንግልናው እንደተጠበቀ ነው የተወለደው ብለው ሁሉ የሚያምኑ አሉ። ኢየሱስ ክርስቶስ ፊዚካል ባዲ እንዳለው ወደ መካድ ሁሉ ይደርሳል። ኢየሱስ ክርስቶስ የተወለደው ከማርያም ነው ስንል ምስጢሩን ማወቅ አለብን። ትውልዱን የጻፉት በትውልዱ ታሪክ ማፍሩት ሐዋርያቶች የትውልድ አረጉን እንደማንም የሰው ልጅ ያይሁዳውያኖች የትውልድ ታሪክ እንደሚጻፍ ነው የተጻፈው። የአብርሃም የዳዊት ልጅ ይያሉ እነ ማቴዎስ የጻፉት እነ ሉቃስ የጻፉት። ስለዚህ ማርያም በመታሐት የመጣች ፍጡር አይደለችም። የእናትና አባት ያሏት የትውልድ አረግ አላት። ኢየሱስ የተወለደበትን የትውልድ አረግ በዮሴፍም በማርያምም በመጽሐፍ ቅዱስ ላይ ተጽፏል። ማርያም ኢየሱስን እንደማንም ሰው ሰው እንደሚያረግዝ ነው ያረገዘችው። እንደማንም ሰው ተረግዞ በሆነ የመረገዝ ሂደት ውስጥ አልፎ ነው የተወለደው። እንደማንም ሰው በእቅፍ አድጓል፣ ጡት ጠብቷል፣ በግር በምድር ላይ እንደ ሰው አካላዊ እድገት አድጓል። ኢየሱስ ክርስቶስ በአንድም ዝዝ ብሎ በተአምር ብቅ ያለ አይደለም። አወላለዱ አኗኗሩ በጣም ኢምፖርታንት ነው። ይሄንን ማዛባት ስተት ላይ ይጥላል። ለምን የኛ ዳኝ ነው ምንለው የምንመካበት ኢየሱስ ከኛ ጋራ መመሳሰሉን ማወቅ አለብን። ኢየሱስን ማንነት ከሰዎች ጋራ የተመሳሰለበትን ነገር ያጓደለ ወንጌል ስተት ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ኢየሱስን የሰጠን እግዚአብሔር ነው። ልጁን የሰጠን የሰው ልጅ እንዲሆንልን ያደረገ እግዚአብሔር ነው። ልጁን ሲሰጠን እግዚአብሔር በነገር ሁሉ እንደኛ ሰው ሆኖ በምድር ላይ እንዲመላለስ ሪል ሰው ሆኖ ነው። እጆቻችን የዳሰሱትን አይኖቻችን ያዩትን አሁን ይሄ ብዙ ጥያቄ ያመጣል። ይሄ ኢየሱስ ክርስቶስ አምላክ ነው አለ። አምላክነት አለው። አምላክነት ከሆነ አምላክ ከሆነ እንዴት ነው ሰው የሆነው የሚል ጥያቄ መጣ። እና የተለያዩ የእግዚአብሔር ሰዎች የተለያዩ የስተት ምርቶችን በመፍጠር የስተት አስተማሪ ሆነው ተወገዙ። የመጀመሪያው አንዱ ምን አለ? አቡሊናሪየስ የሚባል ሰው ነበረ። እና ይሄ ሰው ኢየሱስ ክርስቶስ አለ ቃል እና ስጋ አለው። ነፍሱ በቃል ተተክቷል እና በስጋው ከኛ ጋር ይመሳሰላል። እንደዚህ ያለ ጌታ ነው ብሏል። ይሄ ኢየሱስ ከኛ ጋር አንድ አይደለም፣ ነፍሱ ሌላ ነው። እንደኛ ነፍስ የለው። የአቡሊናሪዮስ ትምህርት የሐሰት ትምህርት ነው ተብሎ ተወገዘ። ሌላ ደግሞ ሌላ አስተማሪ መጣ። የለም እንዴ እንደዚህማ አይደለም እንዴ ኢየሱስ ክርስቶስ በምድር ላይ እንደማናችንም የበላ የጠጣ መከራ የተቀበለ በብዙ ችግር ውስጥ ያለፈ ነው። ቃል አለ። ሌላ ደግሞ ምን አለ? ስጋ አለ፣ ኢየሱስ አለ። ስለዚህ እነዚህ ሁለቱ አንድ ባልና ሚስት አብረው እንደሚኖሩ እነዚህ ባልና ሚስቶች አብረው እንደሚኖሩ አንድ ስጋ እንደሚሆኑ እነዚህ ሁለቱ ተስማምተው ቃል መለኮትና ሰው የሆነ ኢየሱስ በአንድነት በኢየሱስ ላይ አሉ ብሎ ቁጭ አለ። የኮንስታንቲኖፕል ቤተ ክርስቲያን መሪ የነበረ ሰው ነው። ተወግዞ ከቤተ ክርስቲያን ሐሰተኛ ተባለ። ኢየሱስ እንደዚህ አይደለም። ይሄማ መልቲፕል ፐርሰናሊቲ ያለው ነው። አንዴ ቃል አንዴ ሰው፣ አንዴ ቃል አንዴ ሰው። ኢየሱስ እንደዚህ ሆኖ ወንጌል ውስጥ አይታወቅም። ሌላ ደግሞ መጣና የለም የለም አለ። የአምላክነቱ ነገር የቆረቆረው እና ኢየሱስን ሰው ማድረግ በጣም የሚያመው አውጣክ የሚሉት ደግሞ መጣና ምን አለ? የለም ኢየሱስ ክርስቶስ አለ አይደለም ሰው በሆነበት ጊዜ የሰው ባህሪውን ምን አድርጓል? አያችሁ፣ የሰው ባህሪው ወደ አምላክነት ተለውጧል። ከድንግል ማርያም ከተረገዘበት ጊዜ ጀምሮ ሰው የሚባል ኢየሱስ ማውራት አንችልም። እና የሰው በቤተ ክርስቲያን ጉባኤ ላይ ተጠይቆ ኢየሱስ ከድንግል ማርያም ሲወለድ አምላክ ነው፣ ስለ ሰው ማውራት አንችልም፣ ኢየሱስ አምላክ ብቻ ነው። እግዚአብሔር ሰዎች ክርስቶስን አስመልክቶ በእነዚህ ጉዳዮች ላይ ይደራደሩባቸው የነበሯቸው ጉዳዮች ስትመለከቱ ሁሉ ሁሌ የሚያነሱት አንድ ትልቅ ነጥብ አለ። የክርስቶስ ማንነት ሲዛባ የዳንበት ወንጌል ይዛባል። ሰው መሆኑ ከተጣለ አዳኛችን ሌላ ፍጡር ሆነ፣ ጠበቃይ ነው፣ ሊቀ ካህኔ ነው፣ አማላጅ ነው፣ ለእኔ ሞተልኝ፣ አስታረቀኝ፣ ወደ አብ አስገባን የሚለውን ሁሉ ያፈርሳል። ስለዚህ እግዚአብሔር ሰዎች ምንድን ነው የሚያምኑት? እንዲሁ በስዕላዊ ሁኔታ እንድታዩት ያህል እንደዚህ በጥቂት ነገር አንዳንድ ጸሐፊዎች የሚሉትን ላሳያችሁ። ኢየሱስ መለኮት አለ፣ የሰው ባህሪ አለ፣ የሰው ባህሪ አለ፣ የመለኮት ባህሪ አለ። የሰው ባህሪው እንዳለ ነው፣ የመለኮት ባህሪ ደግሞ አለው። ሁለት ባህሪያቶች አሉት፣ የመለኮትና የሰው ባህሪ አለው። ነገር ግን ኢየሱስ ግን አንድ ጌታ ነው፣ አንድ ጌታ ነው። ለምን ቢባል የትም ቦታ በወንጌል ውስጥ ኢየሱስ አንድ ሰው አንድ አምላክ ሲሆን አይታይም። ከሞቱ በፊትም ቢሆን ከሞቱ በኋላ ሲነሳ ሲናገር ብታዩት ስለ ራሱ ሲናገር ሁለት አይነት ሰውን እንዲያውቁ አድርጎ ሲናገር አይታይም። ራሱን ከፍሎ ያላቀረበውን ኢየሱስን ከፍሎ ማስተማር ትልቅ አደጋ ነው፣ ትልቅ አደጋ ነው። ጌታችን ኢየሱስ ክርስቶስ ባልተከፈለ ማንነት መለኮታዊና የሰውን ባህሪ በራሱ የያዘ ነው። ስለዚህ መጀመሪያ ላይ ያነበብነው ቃል እንደሚነግረን የተሰጠን ወንድ ልጅ ኃያል አምላክ ነው። ክብር ለእግዚአብሔር ይሁን። ኃያል አምላክ ነው። አያችሁት? ኃያል አምላክ ብቻ አይደለም፣ በዳዊት ዙፋን ላይ የሚቀመጥ የዳዊትም ልጅ ነው። እነዚህ ምስጢራቶች በመጽሐፍ ቅዱስ ውስጥ መጠበቅ አለባቸው። የክርስቶስን ማንነት ማዛባት ብዙ ጣጣ ያመጣል። የማይነካው የወንጌል ክፍል የለም። ለምን? ቤተ ክርስቲያን የቆመችበት የገሃነም ደጆችን የምትቋቋምበት ምስጢር ክርስቶስ ማን ነው የሚለው ነው እንጂ ሃይማኖት የሚያስተምረን እንደ ድግምት ወይም ደግሞ እንደ ልምድ የምናደርገው ሌላ ነገር አይደለም። መውደቅም መነሳትም መዳንም መኮነንም ዓለምን ድል መንሳት ሁሉ በሱ ነው ያለው። አሜን። አንደኛ ዮሐንስን አብረን እንመልከት። በዚህ አጠቃልላችኋለሁ። ሰፋ ያለ ትምህርት ነው፣ ሰዓትም ብዙ ወስደናል። እግዚአብሔር የተመሰገነ ይሁን። ምዕራፍ 5 አንደኛ ዮሐንስ ቁጥር 4 ከእግዚአብሔር የተወለደ ሁሉ ዓለምን ምን ያረጋል? ዓለምንም የሚያሸንፈው ምናችን ነው? ክብር ለእግዚአብሔር ይሁን። ዓለምን የሚያሸንፈው ምናችን ነው? አሁን እምነት እንግዲህ ስለ ስንል እንግዲህ አይዞኝ እምነት አለኝ ዓለምን የሚያሸንፍ ብሎ ከየት ያመጣዋል ሰው እምነት? እንዴት ያለ እምነት ነው ዓለምን የሚያሸንፈው? ምንድን ነው ዓለምን አሸንፋለሁ ብሎ ቢል እንዴት ነው የሚሆነው? ዘራፌ ጠቅላ አሽከር ያለ ሁሉ ጀግና አይሆንም አይደለም? እንዴት ነው እምነት? ልብ በሉ። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ሰይጣንን ድል የምንነሳው ዓለምንም የምናሸንፈው ኢየሱስ የእግዚአብሔር ልጅ እንደሆነ በማመን ብቻ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ በማመን የዘላለም ሕይወት እናገኛለን። ኢየሱስ የእግዚአብሔር ልጅ እንደሆነ በማመን ዓለምን እናሸንፋለን። ኢየሱስ የእግዚአብሔር ልጅ በመሆኑ እንድናለን። ክብር ለእግዚአብሔር ይሁን። የመጨረሻ ምስጢር ላታያችሁና እንደርስ። ኢየሱስ ሰው የሆነበት ምስጢር ለኔና ለእናንተ ምን ጥቅም አለው? ብዙ ጊዜ ሳስተምር ደጋግሜ እንደነገርኳችሁ ወደ ጌታ ልጆች አንድ ነገር እንመልከት። አንድ ሰው እኔና እናንተ ሊረዳን ቢመጣ ወደዚች ፕላኔት ገብርኤል ቢመጣ ረድቶን ብሄድ ብርቅ ነው። መላእክቶች መጥተው ጎብኝተው ሰዎችን ልጆች መርዳታቸው፣ ለአፍታ መታየታቸው፣ አንድ ነገር ታምር ሰርተው መሄዳቸው ድንቅ ነው፣ በጣም ድንቅ ነው። በዚህ መንገድ እግዚአብሔር ቸርነትን ለሰው ልጆች ያርጓል። በምድር ላይ እግዚአብሔር ከላካቸው መላእክት እያንዳንዳቸው ስማቸው ግብራቸው ተጠርቶ ይችን ዓለም መጥተው የሰሩ ሥራ ሁሉ ቢደመር ኢየሱስ ያደረገውን ሊመጥን የሚችል ለሚዛን የሚበቃ ክብደት የለውም። ለምን? ኢየሱስ የመጣው እንደነሱ አይደለም። እንዴት ነው የመጣው? ለረጅም ጊዜ ስለመጣ እንዳይመስላችሁ። ለረጅም ጊዜ አይደለም የመጣው። ኢየሱስ ሲመጣ ምንድን ነው ያለው? የሰውን ነገር በመላእክቶች በመጣ ምክር፣ በመላእክት በኩል በተሰጠ ትእዛዝ፣ በነቢያት በተደረገ በብዙ አይነት አሰራር የሰው ታሪክ ሊለወጥ አልቻለም። የሰውን ታሪክ የምለውጠው እኔ ነኝ። የሰውን ታሪክ እኔ ደግሞ ሄጄ በሌላ ትምህርት አይደለም የምለውጠው፣ በሌላ ምክር አይደለም የምለውጠው። የሰው ነገር የራሴ ጉዳይ እንዲሆን ከዚህ በኋላ ሰው ሆናለሁ ነው ያለው። አምላክነቱን ሳይጥል አምላክነት አይለወጥም። ከዚህ በኋላ ሰው መሆን፣ ከዚህ በኋላ ለሰው እንዴት ሰው መሆን እንዳለበት በምክር እኔ የምመኝለትን አይሆንም፣ በትምህርትም አይሆንም፣ በትእዛዝም አይሆንም፣ በምንም አይሆንም። እኔ የሰውን ታሪክ የራሴ ገንዘብ አድርጌ ለዘላለም የሰው ልጆኝ የምኖርበትን ታሪክ አመጣለሁ። ኢየሱስ ክርስቶስ አዳም አሃ ብሎ እንደተፈጠረ አዲስ ሰው አልሆነም። የኔና የእናንተን ማንነት በዚች ፕላኔት እርዝ መጥቶ የዛሬ 2000 ዓመት ከድንግል ማርያም ተወልዶ እንደኛ የሚበላ የሚጠጣ እንደኛ ተወልዶ አደገ፣ እንደኛ መከራን ሊቀበል የሚችል የሚሞት አካልና ባህሪ ተካፍሎ በምድር ላይ ተመላለሰ። ለምን? የእርሱን ለእኛ ሊያደርግልን የእኛን ለራሱ አደረገ። የእርሱን ለእኛ ሊያደርግልን የእኛን ለራሱ አደረገ። ከዚህ በኋላ የሰው ነገር ኢየሱስ ክርስቶስ ጋር የኬዝ ጉዳይ አይደለም። ጠበቃ ጋር ስትሄዱ የኔ ጉዳይ እንዴት ነው እንደው ማይ ሎየር ብላችሁ ብትጠይቁት ኦፍ እስቲ ዋትስ ዩር ኔም ጎ ቱ ማይ ሴክሬታሪ ይላችኋል፣ ፋይል ያወጣል። በመንግስተ ሰማይ የኔ ጉዳይ የእናንተ ጉዳይ ኬዝ አይደለም፣ ኢትስ ጂሰስ። በመንግስተ ሰማይ የኛ ጉዳይ ጂሰስ። አይ አበዛው፣ አረ እኔ አይደለሁም፣ መጽሐፍ ቅዱስ ነው የሚለው። ዕብራውያን ምዕራፍ 6 መጽሐፍ ቅዱስ ነው የሚለው። አረ አንዳንዱ የሚለው ያስፈራል፣ ነገር ግን ክርስቶስ ይሆነልን ስለሆነ ልባችንን ያስፋ ነው እንጂ አረ ብዙ ሆኗል፣ ብዙ ይሆንልናል። እግዚአብሔር ይመስገን። ኢየሱስ በሰማይ የሚታየው እንዴት እንደሆነ እስኪ ተመልከቱት። ምዕራፍ 6 ቁጥር 20 ላይ በዚያም ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ። ስለ እኔ ገባ በሉ እስቲ። ምዕራፍ 9 ክብር ለእግዚአብሔር ይሁን። ቁጥር 24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ቅድስት ምን አረገ? ወደ እርሷ ወደ ሰማይ ገባ። ምን ሊያረግ ነው የተገባው? ስለ እኛ ሊታይ። ሃሌሉያ። ኤፌሶን ለምንድን ነው ሁሉም የሆነው? ምክንያት መጽሐፍ ቅዱስ ሲነግረን ተመልከቱ። ቁጥር 4 ዓለም ሳይፈጠር በሉ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ። እግዚአብሔር ይሄን ነው የሚፈልገው። ዓለም ሳይፈጠር ጀምሮ የፈጠርኳቸው የሰው ልጆች በፊቴ ነውር የሌለባቸው በፍቅር እንዲሆኑ ነው የምፈልገው። ግን ይሄን እንዴት አቺቭ ማድረግ ይችላል? እንዴት ነው የሚሆነው? ይሄም የሆነው አለ እግዚአብሔር፣ ይሄም የሆነው አለ እግዚአብሔር በክርስቶስ ስመርጣቸው ነው አለ። በክርስቶስ በልጄ ስመርጣቸው ነው አለ። በፍቅር እንሆን ዘንድ በክርስቶስ መረጠን በሉ። ቁጥር 5 በለው በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። አያችሁት? ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ምዕራፍ 2 ተመልከቱት ምን እንደሚል። ቁጥር 6 እና 7 አንድ ነገር ልንገራችሁ ጌታ ኢየሱስ ክርስቶስ እስከ መስቀል የሰራውን ሥራ የሚከድምነት የለም እሱማ ሞቷል ለኛ ነው ሞተው ለኛ ነው ከዛ በኋላስ ከዛ በኋላማ መሰላል ነው ምንፈልገው የምን መሰላል ጻድቃን ቅዱሳን ያለነሱ እንዴት እንደርሳለ ደሱ አምላክ ነው አምላክነቱ መች ተካደ እስከ መስቀል ድረስ ከደነው ነበር እንዴ አማኑኤል እግዚአብሔር ከኛ ጋር ሆነ ነው ምናምነው ሲወለድም አምላክ ነው ሲሞትም አምላክ ነው ይሄንን ለማስረዳት ግዙ ጊዜ ጠይቃል ነገር ግን ከሞቱ በኋላስ ከከበረ በኋላስ ቁጥር 6 እና 7 ወፍራም ጥቅስ በእግዚአብሔር ዘይት የራሰ ጥቅስ በሚመጡ ዘመናት በሉ እነዚህ ዘመናት መጥተዋል በሚመጡ ዘመናት ወዴት ነው መጣውት ወደዚህ ነው መጣውት ወደሚመጡት ነው ወደሚመጡት በሚመጡት ዘመናት በሉስቲ በክርስቶስ ኢየሱስ ለኛ ባለው ቸርነት ሃሌሉያ ገና በሚመጡት ዘመናት እንኳን በሞቱ በተሰራ ብቻ አይደለም ብዙ ቸርነት በክርስቶስ ገና አለ ተዝቆ የማልቅ አያችሁት ለኛ ባለው ቸርነት በሉ ከሁሉ የሚበልጠውን የጠጋውን ባለ ጠግነት ያሳይ ዘንድ ከርሱ ጋር ምን አረገን? ሃሌሉያ ይሄንን እግዚአብሔር ልባችን ይክፈት እንጂ አንዶንም እንዲህ ያለ ትምርስ አስተምር ወፍራም ቁርሻ አፌም ተከፍቶ ማልወስደው ልስታጎርሰኛየው አለ እግዚአብሔር ልብን እንዲያሰፋል ጸልይ አልኩት ልባችን ሲጠብ እግዚአብሔር የሚያጎርሰን ሁሉ ይጠብብናል መሰለኝ ይሄ ትልቅ ነው ይሄ ጉርሻ አይደለም ይሄንን እግዚአብሔር ልብን ካላሰፋ ሰው ሊቀበለው አይችልም አያችሁት ምን ይላል ከርሱ ጋር ምን አረገን አስነሳን ከዛስ በክርስቶስ ኢየሱስም በሰማያዊ ስፍራ ከርሱ ጋር ምን አረገን አስቀመጠ ለምን እንደነህ የሚሆን እንዴ ይሄን ማለት አይቻለም ኢየሱስ ለሰው የሚሆነውን እስከምን እንደሆነ አሳይቷል። እኛ ሰይጣን በሚያመጣው የሃይማኖት እይታ ክርስቶስን በሚጋርድ በተረገመ ወንጌል እኛን ከርሱ ለማራራቅ ሰዎች ብዙ የሆነ ስተት ትምህርት ያስተምራሉ እንጂ እሱ ወደዚህ ዓለም ሲመጣ በውልደቱ በበረት አስተዳደጉ በደሃ ቤት ዋኖስና እርግብ ነው ያቀረቡለት ሀብታም አልነበሩም እነ ማርያም አናጢ ቤት ነው የተወለደው ኢየሱስ በርግዝናው እንኳን ጊዜ ሊወለድ ሲል ባህያ ውርንጭላል ሄደችው ማደሪያ ቤት እንኳን አልተገኘለትም እስከምን ለሰው እንደተሰጠ ድሆች ጎስቋሎች እንዲያገኙት ልደቱን ያከበሩለት ነገስታቶች አዋቂዎች ባለስልጣኖች አይደሉም እረኞች ናቸው የመጡት እረኞች መላእክቶቹ የዘመሩት ቤተ መንግስት ኮንሰርት አይደለም ያሳዩት ለሊት እንቅልፍ ስራቸው ላደካከማቸው ለረኞች ነው የምስራቹን የተናገሩት ለሰው ልጆች ሁሉ ለሰው ልጆች ሁሉ የምስራች ያማኑኤል መወለድ ካደገም ትልቅም ከሆነ በኋላ ታምራትም ሁሉ ሲያደርግ ባለጠጎች ጋር አይደለም አሳጥማጆች ጋር ያልተማሩ ነው የተጠጋው ተጋብዞ የገባ አጥያተኞች ቤት ነው ብዙዎቹ በስነ ስርዓት የጋበዙት ያላቸው ናቸው እቤቴ ገባ ብለው ለሚፈሩት ጋር ግን ዘው ብሎ ነው የሚገባው ዘው ብሎ ነው የሚገባው ግድ ያለ ነው ሳምራዊቱን ሴት የእግዚአብሔር ጸጋ ግድ ያለው ይሄደው ፍቅር ግድ ያለው ይሄደው ሳምራዊቱን ሴት እኛ ብናገለግል በሳምራውያን መንደር መሄድ አይፈልጉም አይሁዶች ዙሪያውንም ሄዱት ወደ ገሊላ ወደ ሰሜን ሲሄድ ወደ ናዝሬት ሲሄድ እሱ ግን በሳምራውያን መንደር አለፈ ለርኩስ ነው የሚቆጥሯቸው እንኳን በመንደራቸው ሊገቡ ውሃ ጠጭኝ አላት አምስት ባሎች አሏትን ደቀ መዛሙርቱም ተቸግረው ነበር እንዴት ነው እሱ ይሄ ነገር አሉ ዊርድ ነው ኢየሱስ ለኛ ሚዛን የሚመች አይደለም ኃጢአተኛ ሴት መታ እግሩ ላይ ስታጥብ ይሄስ እንደው የእግዚአብሔር ሰው ቢሆን ኖሮ ማን መሆኗን ባወቀ ነበረ። ሁሉ ሳረግ ነው እንደጋበዝኩት እንደው ቤቴንም አረከሰች እያለ ፈሪሳዊው ሰው ተጸየፋት። ያ ኢየሱስ ዛሬም እንደዚህ ነው። የሃይማኖት ካባ የለበሱት ጋር አይሄድም። ዛሬም የሚሄደው የጠፋ በግ ነው ፈላጊ ነው። ዛሬም ኢየሱስ የሚገኘው ድሆች ጋር ነው፣ ጎስቋሎች ጋር ነው። ሐዋርያቱ በደንብ ገብቷቸዋል። ወርቅ ቀለበት ያደረገ ሀብታም ሰው ሲመጣ አለ የሚባል ወንበር ልቀቅለት ነው የምትሉት እናንተ ነው ያሉት። በከፍታ የምናስቀምጠው በኢየሱስ ቤት እንደዚህ የለም። ኢየሱስ እንደዚህ ነው። ዛሬም ባህሪው አልተለወጠም። እግዚአብሔር ይመስገን። የጠፉትን ፈላጊ ነው። የእግዚአብሔር ስም የተባረከ ይሁን። ይሄ ምስራች ለማን ነው መነገር ያለበት? ላላቸው ለሞላላቸው አይደለም፣ ለድሆች ነው መነገር ያለበት። እግዚአብሔር አፋችንን ይክፈት። ይሄ የተሰጠው ወንድ ልጅ ዛሬም እንደተሰጠ ነው። ላልሰሙ እግዚአብሔር እንዴት እንደወደዳቸው ክርስቶስ እንደተሰጠላቸው እንዲያውቁ መናገር የኛ ኃላፊነት ነው። ይሄ ኢንተርቴንድ የምንሆንበት የሰማን ይገርማል የምንለው አይደለም። ይህንን የምስራች ልናገር ግዴታ አለብኝ። አንድ ወንድም ሲነግረኝ እንዴት ወደ ጌታ እንደመጣ በጣም ልጅ እያለው በገጠር ውስጥ በአባቴ እርሻ ጋር ራእይ አየሁ አለ። ኢየሱስ መስቀል ተሸክሞ አየሁ አለ። ሊትራሊ ሳድግ ይህንን ነገር ለዓለም ሁሉ እናገራለሁ አልኳለ። ኢየሱስ ክርስቶስን አየ። ሳድግ ትልቅ ሰው ሲሆን ይህን እናገራለሁ አልኳለ። አገልጋይ ሆነ። እናንተ ይህን አይታችሁ ምን ትላላችሁ? ውጦ ቁልጭ በቃ። ወንድ ልጅ የተሰጠው ለማን ነው? ለጎረቤታችሁ ነው። መስሪያ ቤታችሁ ላሉ ሰዎች ነው። መመስከር አትችሉም? ኢሳይያስ ምዕራፍ 9ን አንብቡ። በዚህ በክሪስማስ ጊዜ ይህንን ባላነብ ጊልት ይገለኛል። ሜይ ሪድ ዲስ ፎር ዩ። እንግሊዝኛ ማንበብ አትችሉም? አይፎን ገላግል ያለ በድምፅ ያነብላችኋል። አንብበሉት። ማንበቢያው መጫን ካልቻላችሁ በእንግሊዝኛ ዳውንሎድ አድርጉና እባክሽን እስቲ ይህችን አንብቢው። ዛሬ እንደው ይህን ተምሬ ነበረ፣ እባክሽን ይህን አንብቢው፣ እባክሽ ተመልከችው፣ እባክ ተመልከተው። The reason for the season is who? Jesus. እኛ ይህን የምስራች ካልተናገርን ትልቅ ጉድለት ነው። እኔ እዚህ ዳይን እንደተወጣው በሌላም ቦታ መወጣት ግዴታዬ ነው። እግዚአብሔር አንድያ ልጁን ሰጥቷል። እንዴት እንቀበለው? ስምዖን ኢየሱስን ይዘውት ሲመጡ ከእናቱ ከማርያም ተቀብሎ አቀፈው፣ ወደ ደረቱ አስጠጋው። በጣም ጌታ ሆይ አሁን ለቃልህ ባሪያህን በሰላም ታሰናብተዋለህ፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንህን አይተዋል አለ። ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብም ለእስራኤል ክብር ነው። የክርስቶስ ክብር የዓለም ብርሃንነቱ በልባችሁ ካልገባ ምን ችግር በውስጣችሁ እንዳለ ከእግዚአብሔር ጋር ተወያዩ። ኢየሱስ የዓለም ብርሃን ነው። ኢየሱስ የዓለም ብርሃን ነው። ለእስራኤል ክብር ነው። ለእኛ ክብር ነው። በዚህ በልደቱ ጊዜ ስለ እሱ ባንናገር ሾፕ ለማድረግ ብትንከራተቱ ልንገራችሁ፣ ዩሚስ። እኔ ልጆቼን ምን እንደሚገዛላቸው ሲጠይቁ the gift that God gave us ያንን ጊፍት ሳንነጋገር ምን እንዳረጋችሁት ስጦታ አልገዛም ብያችኋለሁ። It is to celebrate this beautiful gift. Priceless gift.